ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሰላም እንደምናመሻችሁ፣ መስታወት አራጋው ነኝ። የምሽቱን ፕሮግራማችንን ላስተዋውቃችሁ። የተጀመረው ለውጥ እንዳይቀለበስና እንዳይቀጭጭ ከመቼውም በላይ ደረጃ የበኩሌን እወጣለሁ ሲል ሰማያዊ ፓርቲ አስታወቀ።
ኢትዮጵያ ውስጥ የፖለቲካ ምህዳሩ እንዲሰፋና እውነተኛ የዲሞክራሲ ስርዓት እንዲመሰረት የሚያስችል እንቅስቃሴ ማድረግ ይቻላል ብለን በውጭ ሀገራት የሚገኘው የንቅናቄውን አመራር ሙሉ በሙሉ ወደ ሀገር ውስጥ ለማስገባት ውሳኔ ላይ ደርሰናል።
የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ ናቸው። ሙሉ ዘገባውን ይዘናል። በውጭ ሀገር የሚገኘው የአርበኞች ግንቦት ሰባት አመራርን ወደ ኢትዮጵያ ስለመመለስ አስመልክቶ በዛሬው ዕለት መግለጫ ተሰጥቷል።
አሁን ላይ ለታየው የለውጥ ተስፋና እሱን ተከትሎ ለሚታየው መግባባት አገር ወዳድ ኢትዮጵያዊ ሁሉ ታላቅ መስዋዕትነት የከፈለበትና እየከፈለ ያለበት ነው።
የመግለጫውን ዝርዝር ወደ ኋላ ላይ እንመለስበታለን። ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በካሊፎርኒያዋ ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ለመገናኘት ባደረጉት ጉዞ ከዝግጅቱ አስተባባሪ ኮሚቴ አባላት አንዱ የነበሩትን ጉብኝት አስመልክቶ ያብራሩልናል።
በጣም ታሪካዊ የሆነ ጉብኝት ነው። ለምንድን ነው? በማናቸውም የዓለም ታሪክ እስከዛሬ ድረስ ተሰርቶ ታይቶ የማይታወቀው ምንድን ነው? አንድ ሀገር መሪ ወደ ሌላው ሀገር መጀመሪያ ሲሄድ የመንግስት ጉብኝት ወይም ስቴት ቪዚት የሚሉት አለ። እሱን አድርጎ ነው የሚሄደው እንጂ ማናቸውም መሪ ገና ስልጣን ላይ ወጥቶ አይ በሌላው ሀገር ሄጄ ወገኖቼና ዜጋዎችን አነጋግራለሁ የሀገሪቱን መንግስት ሌላ ጊዜ አነጋግራለሁ የሚል ነገር ተሰምቶም ታይቶ የማይታወቅም።
የዝግጅቱ አስተባባሪ የነበሩት ፕሮፌሰር አለማየሁ ገብረ ማርያም ናቸው። ይዘናቸዋል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ወደ መጀመሪያው ዜና ስናልፍ ወደ ዚምባብዌ ነው የምናመራው። የዚምባብዌ ሕዝብ ትላንት ሰኞ የተካሄዱትን ምርጫዎች ውጤት በጉጉት እየተጠባበቀ ነው። ምርጫው በብዙዎች ዘንድ በቀድሞ መሪ በሮበርት ሙጋቤ የ38 ዓመታት ፈላጭ ቆራጭ አገዛዝ የዳሸቀው የሀገሪቱን ምጣኔ ሀብት ያገግማል፣ የጎደፈው ስሟ ይታደሳል የሚል ተስፋ አሳድሯል። የሀገሪቱ ምክር ቤት አከራካሪ የሆነውን ህገ ወጥ ፍልሰትን ለማገድ በዩናይትድ ስቴትስ እና በሜክሲኮ ድንበር ግድብ ለመስራት የቀረበውን እቅድ እንዲያጸድቅ ፕሬዚዳንት ትራምፕ ትላንት ደግሞ ግፊት አድርገዋል። ፕሬዚዳንት ትራምፕ ከኢጣሊያው ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ሆነው ቃለ ጉባኤ ካደረጉ በኋላ የድንበር ጸጥታ ብሔራዊ ጸጥታ ነው ብለዋል። ጠንካራ ሀገሮች ጠንካራ ድንበሮች ያስፈልጓቸዋል ሲሉም አክለዋል። የጣሊያኑ ጠቅላይ ሚኒስትርም በፍልሰተኞች ላይ አክራሪ የከረረ አቋም አላቸው። ዩናይትድ ስቴትስም ከዓለም እጅግ የማይረቡ የኢሚግሬሽን ህጎች ስላሏት የዓለም መሳቂያ ሆነናል ብለዋል ፕሬዚዳንቱ። በቀረጥና በባንክ ማጭበርበር ክስ የተመሰረተባቸው የቀድሞ የትራምፕ የምርጫ ዘመቻ ሊቀመንበር ፖል ማናፎርት ዛሬ የፍርድ ሂደት ተጀምሮባቸዋል። ጁሪ ማለት ፍርዱን የሚሰጡ ሰዎች ቡድን እየተመረጠ ነው። ልዩ መርማሪ ሮበርት ሙለር አቻምና በተካሄደው የዩናይትድ ስቴትስ የምርጫ ዘመቻ ውስጥ የሩሲያ ጣልቃ ገብነት ላይ የሚያካሂዱት ምርመራ እስካሁን ባለው ጊዜ ለፍርድ የቀረቡት የመጀመሪያ ተከሳሽ ሲሆኑ የምርመራው ውጤት የሚፈተንበት ጊዜ ተደርጎም ታይቷል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በቀጥታ ለመነጋገር ዝግጁ መሆናቸውን ትላንት ሰኞ ተናግረዋል። ከጣሊያኑ ጠቅላይ ሚኒስትር ጁሴፔ ኮንቴ ጋር ባደረጉት ጋዜጣዊ ጉባኤ ከኢራን ፕሬዝዳንት ሐሰን ኑሃሪ ጋር ተገናኝተው የመነጋገር ፍላጎት ይኖራቸው እንደሆነ በአንድ ጋዜጠኛ ሲጠየቁ ተገናኝቶ በመነጋገር አምናለሁ የሚል ምላሽ ሰጥተዋል። በመጨረሻም በምስራቅ አፍጋኒስታን በሚገኝ የመንግስት ህንጻ ላይ በተፈጸመ ጥቃት ቢያንስ 15 ሰዎች መገደላቸውን የሀገሪቱ ባለስልጣናት ተገልጸዋል። ባለስልጣኖች እንደሚሉት አጥቂዎቹ ኢላማ ያደረጉት ከፓኪስታን ጋር በሚዋሰነው ናንጋርሃ ክፍለ ሀገር መዲና ጃልባድ ያለውን የስደተኞች ጉዳይ መስሪያ ቤት ነው። አንድ አጥፍቶ ጠፊ በመስሪያ ቤቱ በር ላይ ራሱን ካፈነዳ በኋላ ሌሎች አጥቂዎች ወደ ህንጻው ገብተው የከፍተኛ ደረጃ ስብሰባ ይካሄድ በነበረበት ቦታ ላይ ወረራ እንዲያካሄዱና ለሰዓታት ያህል የተኩስ ልውውጥ እንደነበር የአካባቢው መንግስት ቃል አቀባይ ገልጿል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ሁኑ። የጋቢና ጉዟችን ይቀጥላል። መስታወት አራጋው ነኝ። አብረን ከአድማስ እንሻገር እላችኋለሁ።
Gabina VOA, let's cross boundaries together.
ወደ መጀመሪያው ዘገባችን ነው የምናልፈው። የተጀመረው ለውጥ እንዳይቀለበስና እንዳይቀጭጭ ከመቼውም በላቀ ደረጃ የበኩሌን እወጣለሁ ሲል ሰማያዊ ፓርቲ አስታወቀ። አዲሱ ጠቅላይ ሚኒስትር በመውሰድ ላይ ናቸው ያላቸውን የፍቅርና የማግባባት እርምጃም አጥብቆ እንደሚደግፍ ተናገረ። በሀገር ውስጥና በውጭ ሀገር የሚኖሩ ኢትዮጵያውያን የፖለቲካ ኃይሎችም ተመሳሳይ እርምጃ እንዲወስዱ ጥሪውን አቅርቧል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
ሰማያዊ ፓርቲ ዛሬ ረፈሩ ላይ በጠራው ጋዜጣዊ ስብሰባ ያሰራጨው የጽሑፍ መግለጫ እንዳመለከተው በኢትዮጵያ ላለፉት 3 ወራት የታየው የለውጥ ጅማሮ ይበል የሚያሰኝ ነው ሲል ያሞግሳል። አክሎም በዶክተር አብይ አህመድ የሚመራው የለውጥ ኃይል ህዝብን በማቀራረብና አገራዊ መግባባትን ከምንም ጊዜ በላይ በማቀንቀን ለዲሞክራሲያዊ ስርዓት ግንባታ ሁሉም የበኩሉን አስተዋጽኦ እንዲያበረክት መንገድ እየጠረገ ይገኛል ሲል አሁን በሀገሪቱ እየተካሄደ ነው የሚለውን ለውጥ የሁሉም ህዝብ ፍላጎትና ምኞት እንደነበረ፣ ህዝቡም ለዚህ መስዋዕት ሲከፍል እንደነበረ ይጠቁማል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ
አሁን ላይ ለታየው የለውጥ ተስፋና እሱን ተከትሎ ለሚታየው መግባባት አገር ወዳድ ኢትዮጵያዊ ሁሉ ታላቅ መስዋዕትነት የከፈለበትና እየከፈለ ያለበት ነው። ሰማያዊ ፓርቲም በከፍተኛ ህዝባዊ ተጋድሎና መራር ትግል የተገኘውን የለውጥ ጅማሮ ሙሉ በሙሉ እውቅና በመስጠት የለውጥ ተስፋው እንዳይቀለበስና እንዳይቀጭጭ ከመጪውም ጊዜ በላይ በላቀ ደረጃ የበኩሉን ኃላፊነት ይወጣል። ከሐምሌ 20 ቀን 2010 ዓ.ም ጀምሮ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሰሜን አሜሪካ ያደረጉት ጉዞ ስኬታማ መሆኑ በብርቱ አስደስቶናል።
የጠቅላይ ሚኒስትር አብይ አህመድ የአሜሪካ ጉብኝታቸውና እዚያም ባጭር ቀናት ያከናወኑት ሥራ የሀገሪቱን ታሪክ የሚለውጥ እንደሆነም የሰማያዊ መግለጫ በአድናቆት ይመለከታል። ላለፉት 4-10 ዓመቶች በላይ በኢትዮጵያ ሰፍሮ ነበር ያለው የአምባገነኖች ስርዓት አገሪቱን ለተለያዩ ቀውሶች እንደዳረጋትም ያስታውስና ኢትዮጵያ በዜጎቿ ስደት በዓለም ታውቃለች፣ ይህ ታሪክም ተቀይሯል ይላል አቶ አበበ አካሉ።
ይህን ታሪክ ለመቀየርና በመላው ዓለም የተበተኑ ኢትዮጵያውያን ወደ አገራቸው ለመሰብሰብ ጠቅላይ ሚኒስትሩ እየወሰዱ ያለውን የፍቅርና የመግባባት አዎንታዊ እርምጃዎች አጥብቀን እንደግፋለን። በተለይም በአገር አሜሪካ ላለፉት 2-10 ዓመታት ለሁለት የተከፈለውን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ወደ አንድ ለማምጣት የተደረገው ሽምግልና ሙሉ ለሙሉ መሳካቱና በአገር ውስጥ የኢትዮጵያውያን ሙስሊም ወገኖቻችን መሀል ተፈጥሮ የነበረውን አለመግባባት ማስወገዳቸው በብርቱ አስደስቶናል። ከተለያዩ መቀመጫቸውን ከሀገር ውጭ ካደረጉ ሰላማዊ የፖለቲካ ፓርቲዎች ከሲቪክ ማህበራትና እንደዚሁም ነፍጥ አንግበው ሲታገሉ ከነበሩ ድርጅቶች ጋር ያደረጉት ፍሬያማ ውይይት ከመቼውም ጊዜ በላይ ውጤቱ የጎመራ ሆኖ አግኝተነዋል።
መግለጫው አክሎ በውጭ ለሚኖሩ ኢትዮጵያውያንም ጥሪ አድርጓል።
በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንም ከመቼውም ጊዜ በላይ በህዝብ ብርቱ መስዋዕትነት የተገኘውን ይህንን የለውጥ ጅማሮ በመደገፍና የለውጥ ሂደቱም ተዋናይ ለመሆን ቁርጠኛ የሆኑ ዘንድ እየጠየቅን ትናንት ወደ ሀገራቸው እንዳይገቡ በሩ የተከረቸመባቸው ሁሉ በአንድነት ተሰባስበው ኢትዮጵያን በጋራ ወደ ከፍታ ማማ ላይ እንድናወጣት ፓርቲያችን ሰማያዊ ጠንካራ ጥሪውን ያቀርባል።
ጋዜጠኞች በተሰጠው የፓርቲው መግለጫ ላይ የተለያዩ ጥያቄዎችን አንስተዋል። በተለይም ፓርቲው ቀደም ሲል ያቀርብ የነበረውን የሽግግር መንግስት ጥያቄ ዛሬ ትቶት እንደሆነም ተጠይቋል። ምክትል ሊቀመንበሩ አቶ ጌታነህ ባልቻ ዘርዘር ያለ መልስ ሰጥተውበታል።
እኛ አሁን ምናየው በተለይ አሁን እስከ 2012 ድረስ ያለው የሽግግር ስርዓት ነው። ራሱ ብሔራዊ እርቅ እየተፈጸመ ነው እያለ ያለው ፖለቲካ ድርጅቶች በነጻነት መንቀሳቀስ የምንችልበት ምህዳር እየተከፈተ ነው ያለው። ታስረውብን የነበሩ ብዙ አባሎቻችን እንዲሁም የሕሊና እስረኞች ጋዜጠኞችም ጭምር እየተፈቱ ነው ያለው። ይሄ እንደ አንድ መደላደል እዚህ ሀገር ውስጥ ለሚደረገው ሽግግር አስተዋጽኦ፣ እነዚህ ባልተፈቱበት ይሄ ሁላ ነገር በነበረበት በጭንቀት ጊዜ ያኔ የነበረው ሁኔታና ዛሬ ላይ ያለው ይለያያል አውግዟል። ስለዚህ ዛሬ ላይ የምናነሳው በዋነኝነት የጀመርነው ለውጥ እንቅስቃሴ እማያደናቅፍ ምንም ነገር እንዳይፈጠርብን በዚህ ሂደት ውስጥ ከሄድን እኛ እንደ ፖለቲካ ድርጅት ተወዳድረን አማራጫችንን አቅርበን ለህዝባችን ጋር አደራጅተን ጭምር የሚሰጠንን ድምጽ ታሳቢ በማድረግ ለዚህ ሀገር ለውጥ መትጋት መስራት እንችላለን አማራጭም አለን የሚለው ነውና በዛ እንታይ ነው።
ሰማያዊ ፓርቲ በዚህ አጋጣሚ ተላቁን የህዳሴ ግድብ ግንባታ በበላይነት ሲመሩ በነበሩት በኢንጂነር ስመኘው በቀለ ሞት የተሰማውን መሪር ሐዘን እየገለጸ የወንጀሉ ሁኔታ ልዩ ትኩረት ተሰጥቶት በሕግ ተጣርቶ ውጤቱ ለሕዝብ ይፋ እንዲደረግ ሲል ጠይቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ስናልፍ በውጭ ሀገር የሚገኘው የአርበኞች ግንቦት ሰባት አመራርን ወደ ኢትዮጵያ ስለመመለስ አስመልክቶ በዛሬው ዕለት መግለጫ ተሰጥቷል። እስቲ መግለጫውን እናድምጥና እንመለሳለን።
የኢትዮጵያ ሕዝብ ከ1997 ምርጫ በኋላ እስከ 2010 አጋማሽ ድረስ በተለያዩ የሀገራችን አካባቢዎች አንዳንዴ የተናጠል የሚመስሉ አንዳንዴ ደግሞ የሚተጋገዙ በተለያዩ ስልቶች የተመሩ እልህ አስጨራሽ ትግሎችን አድርጓል። በዚህ ትግል ውስጥ ቁጥሩ ከፍተኛ የሆነ ዜጋ ሕይወቱን ሰውቷል፣ ታስሯል፣ ተፈናቅሏል፣ ተደብድቧል፣ ከሀገር ተሰዷል። ሕዝባዊ ትግሉ ከቀን ወደ ቀን እያደገ በመሄድ ከአካባቢው ጥያቄዎች ወደ አገራዊ ጥያቄዎች በመሸጋገር የትግል አድማሱን በማስፋትና የትብብርና የመደጋገፍ መርህ በማሳየት ዛሬ የደረሰበት ደረጃ ላይ መድረስ ችሏል። በተለይ የወያኔ አገዛዝ እንዲለያዩና እንዲጣሉ ከፍተኛ ስራ የሰራባቸው የኦሮሞና የአማራ ህዝብ አንደኛው ለሌላኛው የቆመ መሆኑን በይፋ መግለጽ በመጀመሩ ኢትዮጵያ ውስጥ የሚደረገው ትግል ከአገሩ ወጥቶ በውጭ አገሮች የሚኖረውን ኢትዮጵያዊ ማነቃቃት በመጀመሩ የትግሉ አድማስ ከአገር አቀፋዊነት ወደ ዓለም አቀፋዊነት መሸጋገር ችሏል። ከዚህ በተጨማሪ በተለይ በአማራና በኦሮሚያ ክልሎች የተካሄደው እልህ አስጨራሽ የህዝብ ትግል በኢህአዴግ ውስጥ የሚገኙ የለውጥ ኃይሎች የህዝብን ትግል እንዲቀላቀሉና ትግላቸው ላቀናጅተው ህዝባዊ ትግሉን መምራት የሚችል ድርጅታዊ መልክ እንዲይዙ አድርጓል። አርበኞች ግንቦት ሰባት በዚህ በገዢው ፓርቲ ኢህአዴግ ውስጥ የሚገኙ የለውጥ ኃይሎች የጀመሩትን የመልካም ጅምር ገና ከጅምሩ በመከታተል የለውጥ ቡድኑን ሀቀኛ የለውጥ ፍላጎት በማጤንና ደረጃ በደረጃ የወሰዱትን ተራማጅና ለሀገር የሚበጁ እርምጃዎች በሚገነባ ከተገነዘበ በኋላ ይህ የለውጥ ቡድን ትርጉም ላለ እውነተኛ ዲሞክራሲያዊ ስርዓት መመስረት ያለውን ቁርጠኝነት ተገንዝቧል። በዚህም ግንዛቤው መሰረት ኢትዮጵያ ውስጥ በመካሄድ ላይ ያለውን የለውጥ ሂደት አገር ውስጥ ገብቶ ለማገዝ የሚያስችሉ ሁኔታ ተፈጥሯል የሚል ድምዳሜ ላይ ደርሷል። ኢትዮጵያ ውስጥ ሀቀኛና ሁሉን አቀፍ ዲሞክራሲያዊ ስርዓት ለመገንባት እስከዛሬ ከነበረው ትግል ይበልጥ ከአሁን በኋላ የሚጠብቀን ትግል አድካሚ፣ አስቸጋሪና ረጅም ጊዜ ሊወስድ የሚችል መሆኑን አርበኞች ግንቦት ሰባት ይገነዘባል።
ባልደረባችን ሄኖክ መግለጫው በተሰጠበት አሌክሳንድሪያ ቨርጂኒያ ይገኛል። በስልክ ስለ መግለጫውና ስለ ተነሱ ጥያቄዎች አብራራልናል። ሄኖክ አለ፣ እንደምናመሸ።
እንደምናመሸሽ መስታወት። እንግዲህ ያስቀድመሽ ተሰማሽው ከፍተኛ የግንቦት ሰባት የአርበኞች ግንቦት ሰባት አመራር አባላት በዛሬው ዕለት ወደ ኢትዮጵያ የሚመለሱበትን በኢትዮጵያ ደግሞ የሚኖራቸውን የፖለቲካ ተሳትፎ እንደዚሁም አጠቃላይ የሆኑ ሀገራዊ ሁኔታዎች ላይ ዝርዝር መግለጫ ሰጥተዋል። እንግዲህ ይህ መግለጫ የወጣው የከፍተኛ የአርበኞች ግንቦት ሰባት አመራር አባላት ከኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በዚህ በዋሽንግተን ዲሲ በቅርቡ ከተወያዩ በኋላ ነው ዝርዝሩን ይፋ ያደረጉት። አስቀድመን የሰማናቸው አቶ ኤፍሬም ሞዴቦ የከፍተኛ የአርበኞች ግንቦት ሰባት አመራር ኃላፊ ናቸው። እንግዲህ እንደሰማነው በአንድ ወር ጊዜ ውስጥ የከፍተኛ የሆኑት የአርበኞች ግንቦት ሰባት አመራር አባላት ወደ ኢትዮጵያ እንደሚገቡ ተገልጿል። በዛም የሚኖራቸው የፖለቲካ ተሳትፎ የፖለቲካ ፓርቲ በመመስረትና አልፎም በሀገሪቱ ውስጥ ደግሞ ተቋማትን ለዚሁም ደግሞ መልካም አስተዳደርን ለመገንባት የሚያስችሉ ማንኛውም አይነት ስራዎች ላይ ከመንግስትም ከሌሎች አጋር ኃይሎች ጋር በመሆን የፖለቲካ ድርጅት መስርተው እንደሚንቀሳቀሱ ነው የተገለጸው። የድርጅቱ ሊቀመንበር ዶክተር ብርሃኑ ነጋ እንደዚሁም በቅርቡ ከእስር የተፈቱት አቶ አንዳርጋቸው ጽጌ በጉባኤው ላይ ተገኝተው ነበረ። እነሱም እንዳሰመሩበት ረጅም ጊዜ የሚፈጅ ልክ አስጨራሽ የዲሞክራሲ ስርዓት ግንባታ በኢትዮጵያ እንደሚኖር ገልጸው ይህንንም ከህዝቡ ጋር ሆነው ከመንግስት ጋር ሆነው ከሌሎች አጋር ሊሆኑ የሚችሉ ኃይሎች ጋር ሆነው አብረው እንደሚሰሩ ነው የተገለጸው መስታወት።
እሺ ሄኖክ በጣም ነው እናመሰግነው። ቀረ የምትለው ነገር የምትናገረው ነገር ካለ ድሉን እንስጥ ጥቂት ሰከንዶች ስላሉን።
ልክ ነው እንግዲህ የአርበኞች ግንቦት ሰባት እንቅስቃሴ ነውና የጦር ሰራዊትም አለው። ጦር ሰራዊቱ በአግባቡ እንዴት ብሎ በኢትዮጵያ የዲሞክራሲ ስርዓት ግንባታ እንደዚሁም ደግሞ ፓርቲው ወደፊት በሚያደርጋቸው የትግል እንቅስቃሴዎች ላይ እንደሚሰራ ተጠይቀው በሰጡት መልስ እንግዲህ ሰራዊቱ በሰላማዊ መንገድ ሁኔታዎችን ለማስተካከል በኢትዮጵያ እንደሚሰራ ነው የተገለጸው። በዚህም ዙሪያ ከጠቅላይ ሚኒስትሩ ጋር ስምምነት ላይ መደረሱን ነው የተናገሩት በዛሬው ዕለት መስታወት።
በጣም ነው እናመሰግነው ሄኖክ። እናመሰግናለን ስለ ዘገባው።
አመሰግናለሁ እኔም።
ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር አብይ አህመድ በዩናይትድ ስቴትስ በሚያደርጉት ጉዞ በትላንትናው ዕለት በሚኒያፖሊስ ተገኝተው ነበረ። በዛው በትላንትናው ዕለት በሚኒያፖሊስ ከኢትዮጵያ ማህበረሰብ ጋር ተገናኝተው የመወያየት እድል ነበራቸው። በስፍራው የተገኘው ባልደረባችን ሰለሞን አባተ ዝርዝሩን ይዟል። ወደዛ ዘገባ ነው የምናልፈው።
የሚኒያፖሊሱ ታርጌት ማዕከል ትናንት በተለየ ሁኔታ የደመቀ ነበር። በኢትዮጵያውያን የተለያዩ አለባበሶች ከኢትዮጵያ ብሔራዊ ባንዲራ ጋር ጎን ለጎን ይውለበለቡ በነበሩ የኢትዮጵያን ፖለቲካና ህልውና ጨምሮ የተለያዩ አመለካከቶችን ሲያንጸባርቁ በቆዩ ባንዲራዎች የኢትዮጵያውያን ህብረ ብሔራዊ ውዝዋዜዎችና ዝማሬዎች ወዘተረፈ። ወደ አዳራሹ ድንገት ለሚገባ አንዳች ፊናዊ ትርኢት ወይም በጉጉት የሚጠበቅ የስፖርት መድረክ እንጂ በእውኑ ስለ ሀገር፣ ስለ ፖለቲካ፣ ስለ ኢትዮጵያ መጻኢ ዕጣ ፈንታ የሚነገርበት የንግግሮች መድረክ አይመስልም ነበር። አዳራሹ በእውኑ ውብ ነበር። የተንቆጠቆጠ ኢትዮጵያ በአንድ አዳራሽ ነው። ያ ሰው ዘር፣ ሃይማኖት፣ የፖለቲካ እምነቱን ሌላውንም ልዩነቱን እንደያዘም ይሁን ከአዲስ አስተሳሰብና ከአዲስ ራዕይ ጋር የተሰበሰበው ግን በአንድ ሐሳብ ነበር። ከዚህ ቀደም በኢትዮጵያ የፖለቲካ ታሪክ ውስጥ በማይታወቅ ሁኔታ በመሪዎቹ ዙሪያ አንድ ሆኖ መቆሙን ለመግለጽ ድጋፉን፣ ፍቅርና ክብሩን ለማሳየት የሚነሶታው መድረክ ውበት የኢትዮጵያው ከፍተኛ ልዑካን ቡድን የአሜሪካ ቆይታ ማጠቃለያ መሆኑ በእውኑ አሜሪካ የሚኖሩ ኢትዮጵያውያንን መስተንግዶ ከፍ ያደረገ እንደነበር ለማየት አያዳግትም። መድረኩ በሃይማኖቶች አባቶችና በባህላዊ የአዛውንት ጸሎትና ምርቃት ሲከፈት የኔ ነው የእርሱ ነው ያለ ማንም ሳይኖር ሁሉም ቆሞ የሁሉንም ጸሎት አጀበ፣ የሁሉንም ምርቃትና በረከት ተቀበለ። ቀድሞ የተናገሩት የኦሮሚያ ፕሬዝዳንትና ጠቅላይ ሚኒስትሩ የቲም ለማ ሊቀመንበር ሲሉ በራሳቸው ንግግር ውስጥ የተጠቀሷቸው አቶ ለማ መገርሳም የአዳራሹን ውበት አስተውለዋል።
እንዲህ አንድ ሆናችሁ የፍቅርታችሁ የምታምሩ መላ የኢትዮጵያ ልጆች ላይ
መላው ኢትዮጵያ ልጆች በሙሉ እንዲህ አይነት ሁኔታ ተሰብስበን በእንዲህ አይነት ባማረ ሁኔታ ተሰብስበን ስንታይ እናምራለን። በመሆኑም ዘር ሳይገድበን ቀለም ሳይገድበን ሃይማኖት ሳይገድበን እንዲህ ተሰብስበን አንድ የኢትዮጵያ ልጆች እንዲህ ባማረ እንዲህ አይነት መልኩ መገናኘታችን እንኳን ደስ አላችሁ እንኳን ደስ አላችሁ። እኛ አንድ ስንሆን የተለያየ መልክ ያለን የተለያየ ቀለም ያለን ግን አንድ ላይ ስንሆን የበለጠ ውበት ያለን የበለጠ የምናምር ብቻ ሳንሆን የምንፈልገው የምንዋጥለት እንዲሁ ለማማር ብቻ ሳይሆን ከመለያየት ከመከፋፈል ውርደት እንጂ ጥቅም እንደማይገኝ
መቼም ልሳነ ብዙ ናቸውና በብዙ የኢትዮጵያ ቋንቋዎች ሰላምታ የተጀመረው የጠቅላይ ሚኒስትር አብይ አህመድ ንግግርም በኢትዮጵያውያን መካከል ተተክሎ የኖረው የመለያየት ቀልብ እንዲገፈፍ የሚጠይቅ ነበር። መተማመን እንዲበዛ የሚያሳስብ ነበር።
እዚህ ያላችሁ ጎልማሶችና ሽማግሌዎች፣ እነዚህ ህጻናት የዚያን ሁሉ ባህል አንስተው አንድ ቢዘነጉ ኃላፊነት መውሰድ የሚገባን እኛ እንጂ እነሱ አይደሉም። ላለፉት በርካታ ዓመታት ያላስተማርናቸውን ያላሳየናቸውን ያልነገርናቸውን በአንድ ጀንበር ከየት ሊያመጡት ይችላሉ? በዚህ ምክንያት ልጆቻችን ተነጋግረው መግባባት ተቀራርበው መወያየት ወደማይችሉበት የባዕድነትና የጥላትነት ደረጃ ላይ አድርሰናቸው ስለቆየን ኃላፊነት መውሰድ ብቻ ሳይሆን ያን ለማካካስ ቀን ከሌት ተደምረን ልንሰራ ይገባናል። በመካከላችን የገነባነው ግንብ አድጎ ሌላውን ብቻ ሳይሆን የምንወዳትን ሀገራችንና የነገ ዕጣ ፈንታችንን ጋርዶብናል። ሀገር ብትፈርስ ትውልድ ተበትኖ የዓለም መሳቂያ ቢሆን በመጠፋፋት ጎዳና ላይ በሽቅድድም ስንገሰግስ ሳናሸንፍ ተሸናንፈንና ከንቱ ሆነን ብንቀር የሚጠቀመው ማን ነው? እኛም ከሌሎችና ከታሪክ ተምረን በመለያየት በመጠላላት ሳይሆን ፍቅርን በመዝራትና ይቅር በመባባል አንዲት ታላቅ ኢትዮጵያ ለአፍሪካ ትሩፋት የምትሆን ድንቅ ሀገር መገንባት እንደምንችል ለዓለም ማሳየት ይኖርብናል።
ያለፈ የኢትዮጵያ ታሪክ በመጪ ትውልዶች ላይ ሊያሳርፍ በሀገሪቱም ላይ ሊያደርስ የሚችለው ጊዜ ተጠብቆ የመፈንዳት አቅም ያለውን አደጋ በቀጥታ ተቆመዋል ጠቅላይ ሚኒስትሩ። ኢትዮጵያውያን አብረው ይያሉም አብረው እንዳልሆኑ አብረው ባይሆኑም አብረው የመሆናቸውን ዘመናት የጋገሩት ጋሃድ ይወጣም ውስጥቱን እየተሰለሰለም የቆየን ግንኙነትና ቁርኝት አምሳያን በዓለም ከታዩ ግንኙነቶች አጣጥሰው ጠቅላይ ሚኒስትሩ ሲገልጹ ገልጠው ካዩዋቸው የመለያየቱ ምስጢር ላይ እንደሆነ ተቆመዋል።
ከውጭ ስለሰማን እንዳለ የተቀበልነው ቢሆንም እኛ ኢትዮጵያውያን ግንቡም ስተት ነበር፣ ቀዝቃዛም ይባል ጦርነት የለም፣ ኖ ዋር ኖ ፒስ የለም፣ ያለው ፍቅር መደመርና በጓራ መጓዝ ብቻ ነው እንላለን።
ግንቡ ግን አለ፣ ቆሞ ኖሯል፣ አይግዘፍ እንጂ ዛሬም ይታያል። ግንቡ በብዙ መንገድ የተለያየን በመሆናችን የፈጠርነው አይደለም ብለዋል ጠቅላይ ሚኒስትሩ። ብዙ ቋንቋ መናገራችን፣ ከተለያዩ ዘርና ጎሳ መምጣታችን፣ የማይመሳሰል ሃይማኖትና ባህል ማንጸባረቃችን፣ የታሪክ መድብላችንና የማንነት እይታችን መራራቁ በሰሜን በደቡብ በምስራቅና በምዕራብ ተበታትነን መኖራችን ወይም ደግሞ በውጭ ሀገርና በሀገር ውስጥ ተራርቀን መከተማችን አይደለም ብለዋል። ወይም ደግሞ በውጭ ሀገርና በሀገር ቤት ተራርቀን መከተማችን አይደለም ብለዋል በማከል። እንደዚህ በጠቅላይ ሚኒስትሩ አገላለጽ ውበት እንጂ ችግር አይደለም፣ ግን እንጂ ነውር ሊሆን አይችልም። ሀብት እንጂ ኪሳራ አድርገን ሊቆጥራቸው አይገባም። እና ችግሩ ምን ይሆን? ምንጩስ የት ይሆን? መፍትሄውስ? ጠቅላይ ሚኒስትሩ መልስ አላቸው።
እኛን የለያየንና ያራራቀን ግንብ የጥላቻ፣ የመናናቅ፣ የራስ ወዳድነትና ስግብግብነት ግንብ ነው። መቀራረብ ያቃተን የቂም የበቀል ፖለቲካ ግንብ በመካከላችን እንዲቆም ስለፈቀድን ነው። ይህ ባለፈው ዘመን ይቻል ይሆናል፣ በዲጂታል ዓለም በእኛ ዘመን ግን የተከለከለ ነው ልንለው ይገባል። ዛሬም በመካከላችን የማይፈርስ ቅጥር ሆኖ ቆሞ ማየት ለእያንዳንዱ ኢትዮጵያዊ አፍረት ሊሆን ይገባል። በድምሩ በሰሞኑ በርካታ መልእክቶች ስናስተላልፍ እንደቆየ ነው። እኛ በዚህ የመጣ ነው በዚህ ስፍራ ያላችሁ ኦሮሞዎች፣ አማሮች፣ ትግራዮች፣ ሲዳማዎች፣ ሀዲያዎች፣ ጉራጌዎች፣ ጋምቤላዎች፣ ሀረሪዎች፣ አፋሮች ከተደመራችሁና ውብ ከሆናችሁ ለሚኒሶታ፣ ለሚኒያፖሊስ ጌጥና ኩራት እንደምትሆኑ ለማረጋገጥ ነው።
የትናንቱን የሚኒሶታን መድረክ የቀደሙትንም የሎስ አንጀለስና የዋሽንግተን ዲሲ መድረኮች ለታዘበ ያ ጌጥና ኩራት ቆሞ ይታዩ ዘንድ ለማስተዋል አያዳግትም። እናንተ ውቦች፣ ፈንድሻዎች፣ የኢትዮጵያ ኩራት፣ የአፍሪካ መመኪያ፣ የዓለም ብርሃን እያሉ ነው ኢትዮጵያውያኑንና ትውልደ ኢትዮጵያን ሲስሉና ሲገልጹ የሰነበቱት ጠቅላይ ሚኒስትሩም የኦሮሚያው ፕሬዚደንት። እናም ጠቅላይ ሚኒስትሩ የሃይማኖት የፖለቲካና ሌላውን ልዩነት ሳያግዳችሁ እባካችሁ ተነሱና ተቃቀፉ ብለው ሰውን ለመኑና አስተቃቀፉት። ራሳቸውም የነጻነትና የመብቶች ተሟጋች ያሉትን እዚያው መድረኩ ላይ የነበረውን ጃዋር መሐመድን ጠርተው አቀፉና ዋሽንግተን ዲሲ እና ሎስ አንጀለስ ላይ ያፈረስናቸውን የመለያየት ግንቦች ፍርስራሽ አብረን እናስዳሉ። በእርግጥ ሰው ተቃቅቷል። በውስጡ ያለውን የፍቅር ስሜትም በተለያዩ አጋጣሚዎች በዚያው መድረክ ላይ በጩኸቱም በመዝሙሩም በየንግግሩ ጣልቃ ለሚተላለፉ መልእክቶች በሚሰጣቸው የድጋፍ ምልክቶችም ገልጿል። ብዙዎች እየተንሰቀሰቁ ሲያለቅሱም አይቻልም። አንዳንዶቹንም አነጋግሬያለሁ። አንድም ለጠቅላይ ሚኒስትሩና ለአቶ ለማ ላላቸው ፍቅርና ስለ መልእክቶቻቸው ክብደት፣ አንድም በሚኒሶታው አዳራሽ ውስጥ ይሰማ ስለነበረው የግንቡን ጨርሶ አለመፍረስ እንዲህም እንዲያም የሚያመላክት ፍንጭ። ለማንኛውም ግን ከአብዛኛው ሐሳብ ከመድረኩ የገዘፈ ገጽታ ማስተዋል የሚቻለው ያገባናል በሚሉ ለምን ብለው በሚጠይቁ ምክንያታውያን ግልጽ ውይይትና ጥረት መዶሻውን ደጋግመው ካሳረፉበት ያ ግንብ እድሜው አጭር መሆኑን ነው። ዛሬ ረፋድ ላይ የኦሮሚያ ፕሬዝዳንት አቶ ለማ መገርሳ ከሚኒሶታ የኦሮሚያ ማህበረሰብ አባላት ጋር ተገናኝተው ተወያይተዋል። ዝርዝሩን በሌላ ዘገባ ይዤ እመለሳለሁ። በጠቅላይ ሚኒስትሩ የተመራው የኢትዮጵያ መንግስት ከፍተኛ የልዑካን ቡድን ለአንድ ሙሉ ሰው እድሜ ጸንቶ የቆመውን የጸብና የመወጋገል ግንብ አፍርሳና ፍርስራሹንም አጽልታ እርቋንና ሰላሟን ሰሞኑን ያወጀችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ብፁዕ ወቅዱስ አቡነ መርቆሬዎስን ጨምሮና ዳጎስ ብሎ ዛሬ ማምሻውን ወደ ሀገሩ ይመለሳል። በእውኑ የጠቅላይ ሚኒስትር አብይ አህመድና የአቶ ለማ መገርሳ እንዲሁም የቡድናቸው የአሜሪካ ቆይታ ታሪካዊ፣ ደማቅና የፍቅር ነበር። ይህንን አይቻለሁ፣ እዚያው ነበር።
ለዘገባው ባልደረባችን ሰለሞን አባተን እናመሰግናለን። በመግቢያችን ላይ እንዳስተዋወቅ ነው ጠቅላይ ሚኒስትር አብይ አህመድ ከትላንት በስቲያ በካሊፎርኒያዋ ሎስ አንጀለስ ከተማ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የነበራቸውን ጉብኝት ዝግጅት ካስተባበሩት የኮሚቴ አባላት አንዱ የሆኑትን አልማርያም ወይም ፕሮፌሰር አለማየሁ ገብረ ማርያምን ስለ ዝግጅቱ ከትዝታ በላቸው ጋር ያደረጉትን ቆይታ በነገው የጋቢና ዝግጅታችን ይዘን እንመለሳለን። ለዛሬ በሰዓት እጥረት ምክንያት ልናቀርብ አልቻልንም። እንግዲህ የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አማሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሳስተናግዳችሁ ያመሸሁት እኔ መስታወት አድራጋው ነበርኩ። ዝግጅታችንን ሲያቀናብርልን የቆየው ሞቅቢል ያበረው፣ የስርጭት መሀንዲሳችን ሱሌማን ጋር በመሆን ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። በነገው ጉዞ ተመልሰን እንገናኛለን።
Kun Radio Sagale Amerikati.